ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ግንቡን እናፍርስ፣ ድልድዩንም እንገንባ። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወዲህ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ መሪ ቃል ነው።
በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ ዲያስፖራውን ለማወያየት፣ በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ፣ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል።
የሰማችኋቸው ደግሞ አምባሳደር ብርቱካን አያኑ ናቸው። የጠቅላይ ሚኒስትሩን የዩናይትድ ስቴትስ ጉዞ ዓላማ አስመልክቶ አዲስ አበባ ላይ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ይኸው በአመራር ላይ የነበሩትን ኃላፊዎች በአዲስ አመራሮች የመተካት ስራ ነው የተካሄደው። ከእነኝህም ውስጥ አቶ ጀማል አባሱ የፌዴራል ማረሚያ ቤቶች ዋና ዳይሬክተር ሆነው ሊመሩ ተሾመዋል። እንዲሁም ደግሞ ረዳት ኮሚሽነር ያረጋል አደመ፣ ኮማንደር ወንድሙ ጫላ፣ ኮማንደር ሙላቱ አለሙ እና ኮማንደር ደስታ አስመላሽ በምክትልነት ተሹመው እየሰሩ ነው የሚገኙት።
የአቃቤ ሕግ የሕዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ዲሬክተር አቶ ተስፋዬ አለምነውን ድምፅ ነው የሰማ ነው። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን። ሳምንታዊ ቅንብሮች ዲሞክራሲ በተግባርና ኢትዮጵያውያን በአሜሪካም በልዩ ልዩ ርዕሰ ጉዳዮች ዙሪያ ከተሰናዱ ዝግጅቶች ጋር ይጠብቋችኋል።
ለ35ኛው የሰሜን አሜሪካዊ የኢትዮጵያውያን ዓመታዊ የስፖርትና የባህል ፌስቲቫል ዛሬም ወደ ዳላስ እናቀናለን። እንደ አውሮፓውያን የዘመን ቀመር ዛሬ ሐምሌ 4 2018 ነው። ዓመታዊው የነጻነት ቀን በመላዋ ዩናይትድ ስቴትስ በመከበር ላይ ነው። በኢትዮጵያውያን የቀን አቆጣጠር ደግሞ ረቡዕ ሰኔ 27 2010 ዓ.ም። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
ሌሎችም በርከት ያሉ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ ቆንጅ ይታየና
አሉላ ከበደንን አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና ነው የምናስቀድመው። መልካም ምሽት።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶስት ሳምንታት በኋላ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ ብቸኛ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መነጋገር፣ መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ። በዋሽንግተንና በሎስ አንጀለስ የሚኖረው መድረክም ለማንኛውም ኢትዮጵያውያንና ትውልደ ኢትዮጵያዊ ክፍት መሆኑን ለዚሁ ዓላማ የተቋቋመው ይኸው አብይ ኮሚቴ አስታውቋል። ኮሚቴው የሰጠውን መግለጫ በምሽቱ አብይ ርዕስ እናቀርባለን።
በመተማ የእርሻ ቦታ በሱዳን ታጣቂዎች የተገደሉ ኢትዮጵያውያን አስከሬን ዛሬ ወደ ቤተሰቦቻቸው መምጣቱን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጡ። ጽዮን ግርማ ዝርዝሩን ይዛለች።
በደቡብ ጎንደር በመተማ ከተማ አቅራቢያ በሱዳንና በኢትዮጵያ ድንበር ላይ በሚገኙ የእርሻ ቦታዎች በግብርና ስራ ላይ እያሉ ከትላንት በስቲያ ሌሊት በሱዳን ታጣቂዎች ተኩስ ተከፍቶባቸው የተገደሉ አርሶ አደሮች አስክሬኑን ማንሳት እንደቻሉና ዛሬ ማምሻውን ለቤተሰቦቻቸው መሰጠቱን በገንደ ውሃ ከተማ ነዋሪ የሆኑ ግለሰብ ገልጸውልናል። ማምሻውን አነጋግሬያቸው ነበር።
ላቀው ሰለሞን እዛው ተቀበረ፣ እዛው ነው ቤቱ፣ እዛው ተቀብሯል። ሌሎችም በዛው ተቀብረዋል። እሱ ግን ገና አልተቀበረም። ያው አሁን ሬሳው እየገባ ወደ ቤት፣ ገና ወደ ቤት ተበረሀ፣ ወደ ቤት እየገባ አስክሬኑ ማለት ነው። ከመኪና ላይ እየወረደ ነው።
እሱ ማን ነው ስሙ የሞተው?
ገብሬ አውለው።
በምን መጣ እዛ ድረስ?
አጅቦን የመጣው በመኪና።
አስክሬኑን እንዴት ለማምጣት ተቻለ?
ገብተው ሱዳኖች ወደኋላ ፈግፍገዋል ተብሏል። አሁን ገብቶ ያው መከላከያ ሰራዊትና ህዝቡ ገብቶ ሬሳዎች ተነስተዋል። አምስት ሬሳ ተነስቷል። ሌሎቹ በዛው ተቀብረዋል። እሱ አሁን ገና እየገባ ነው ወደ ቤቱ አስክሬን።
ሌሎቹ የት ነው የተቀበሩት?
እዛው ደለሎ የሚባል አዲስ አለም የሚባል ቦታ አለ፣ ከተማ አለ። እዛ እርሻ ልማቱ ወደዚህ ብሎ አለ ከተማ።
የዛ አካባቢ ሰዎች ነበሩ?
እዛ ቤታቸው የዘው ነው እነዛኞች እዛ ተቀ
በትላንትናው ምሽት ያነጋገርናቸው ነዋሪዎችና የሆስፒታል ምንጮች በዚህ የእርሻ ቦታ ላይ ከዚህ ቀደም አልፎ አልፎ ግጭት ቢፈጠርም እንደ አሁኑ በተደራጀ መልኩ በከባድ መሳሪያ ተኩስ ተከፍቶብን አቅም ነበር ብለዋል። በዚህም ምክንያት ያከባቢው ነዋሪዎችና የመከላከያ ሰራዊት አባላት ከሱዳን ታጣቂዎች ጋር ውጊያ መቅጠማቸውን ገልጸው ነበር። በግጭቱም ሁለት የመከላከያ ሰራዊት አባላትን ጨምሮ 7 ቁስለኞች በመተማ ሆስፒታል እንደሚገኙ ነዋሪዎቹና የሆስፒታል ምንጮቻችንን ጠቅሰን የዘገብን ሲሆን ውጊያው ከተካሄደበት ቦታ አስክሬን ማንሳት እንዳልቻሉ መግለጻቸውም ይታወሳል። በጉዳዩ ላይ ከሱዳንም ሆነ ከኢትዮጵያ መንግስት የተገኘ መረጃ የለም። በእኛም በኩል ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን።
የኤርትራ ፕሬዚደንት ኢሳያስ አፈወርቂ በተባበሩት የአረብ ኤሚሬቶች ትናንት ጉብኝት አድርገው ሲያበቁ ከአልጋብራሹ ሼክ ሞሐመድ ቢን ዛይድ ጋር ተወያይተዋል። በሁለቱ ሀገሮች መካከል ያለውን ትብብር ለማጠናከር ላይ ያተኮረ ውይይት እንደነበረ የኤርትራ የማስታወቂያ ሚኒስቴር ገልጿል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል እንዳሉት ፕሬዚደንት ኢሳያስና አልጋውራሹ በወቅታዊ ክልላዊና ዓለም አቀፋዊ ጉዳዮች ላይም ተወያይተዋል። የአቡዳቢው አልጋውራሽ በቅርቡ በኢትዮጵያ ጉብኝት አድርገው እንደነበረ የሚታወስ ነው።
የደቡብ ሱዳኑን ፕሬዚዳንት ሳልቫኪርን የስልጣን ዘመን በሶስት ተጨማሪ ዓመታት ለማራዘም የአገሪቱ ፓርላማ ያሳለፈውን ውሳኔ በብርቱ እንደሚያወግዝ በሪክ ማቻር የሚመራው የሱዳን ሕዝብ ነጻ አውጪ ንቅናቄ በተቃውሞ የሚባለው ቡድን አሳወቀ። የተቃዋሚውን የባህል የወጣቶች ማጠናከሪያና የስፖርት ኮሚቴ ሊቀመንበር ማናሴ ሲንዶዝን ባልደረባችን ፒተር ክሎት ያነጋግሯቸዋል። ሶሎሞን አባተ ተከታዩን ዘገባ አዘጋጅቷል።
SPLMIO በሚል ምህጻር የሚታወቀው የደቡብ ሱዳኑ የሱዳን ሕዝብ ነጻ አውጪ ንቅናቄ በተቃውሞ የፕሬዝደንት ሳልቫኪርን የሥልጣን ዘመን መራዘም ዜና የሰማው ከማኅበራዊ መገናኛ እንደሆነ ነው የባህል ኮሚቴው ሊቀመንበር የተናገሩት። እርምጃው ብለዋል የኮሚቴው ሊቀመንበር ማናሴ ዚንዶ፣ የደቡብ ሱዳን መንግሥት ስንነጋገርበት ለቆየነው ዐይነት የሰላም ሂደት ቁርጠኝነት የሌለው መሆኑን ያመላክታል። በሌላ በኩል ግን ሂደቱ የተሳካ እንዲሆን ጁባ ላይ ያልተቋረጠ መንግሥት መኖርና የፕሬዚደንት ሳልቫኪር ሥልጣን ላይ መቆየት አስፈላጊ ናቸው ብለው የሚያምኑ እንዳሉ ፒተር ጠቅሶ ላቀረበላቸው ጥያቄ ዚንዶ ሲመልሱ፣ ሳልቫኪር የሀገሪቱን ቀውስ ሁኔታ ተጠቅመው የሥልጣን ዘመናቸው ካለቀ በኋላ እዚያው ለመቆየት በጓሮ በር ለመግባት እያደረጉ ያሉት ይህ ሕገ መንግሥት ታዊ አካሄድ ነው ብለውታል። የጀመሩት የሰላም ድርድርም ከፍ ወዳለ ደረጃ የተሸጋገረበት ጊዜ እንደሆነም ጠቁመዋል ዚንዶ። አሁን የምንፈልገው የኪር መንግሥት ወደ ድርድሩ እንዲመለስ ነው ብለዋል።
እንደ SPLMIO ለምክክር አልተጋበዝንም። የማረጋግጥልህ ነገር ግን እኛ እንደማንቀበለውና የሰላም ሂደቱንም የሚያደናቅፍ መሆኑን ነው። እናም የጁባ አገዛዝ በዚህ እቅዱ እንዳይገፋ ጫና እንዲያሳድሩበት ለኢጋድና ለአካባቢያዊ ተቋማት ጥሪ እናሰማለን። በቀሩ አንገብጋቢ ጉዳዮች ላይ እንነጋገር። ለሀገሪቱ መረጋጋትን የሚያመጣላትን የብሔራዊ አንድነት የሽግግር መንግሥት እንመስርት።
የብሔራዊ አንድነት የሽግግር መንግሥቱ ለሀገሪቱ የሚያስፈልጓትን ለውጦች እንዲመራና ምርጫም እንዲያዘጋጅ ፓርቲያቸው እንደሚፈልግ ማናሴ ዜንዶ አስታውቀዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ማዕከላዊ ሶማሊያ ውስጥ የሚገኝ አንድ መንደር ነዋሪዎችና ልጆቻቸውን ለተዋጊነት ሊመለምሉባቸው በሞከሩ የአልሸባብ ታጣቂዎች መካከል ግጭት ተነስቶ ቢያንስ 15 ሰው መሞቱ ተገለጠ። በማዕከላዊ ጋልሙዱግ ክፍለ ሀገር በሚገኘው መንደር በተፈጠረው ግጭት 10 ታጣቂዎችና ከመንደሩ ነዋሪዎች ደግሞ 5 ሰዎች እንደሞቱ ነው የአካባቢው ምንጮች የገለጹት። አንድ ነዋሪ ለቪኦኤ የሶማልኛ አገልግሎት እንደገለጸው አልሸባቦቹ ከሁለት ቀናት በፊት ወደ መንደሩ ሄደው ሽማግሌዎችን ተዋጊ እንድንመለምል እርዱን እንዳሏቸውና መንደርተኛው አንድ ላይ ሆኖ ልጆቻችንን አንሰጥም ብሎ ተዋጊዎቹ ገብተው መንደሩን መቆጣጠራቸውን ገልጸዋል።
ዚቲኢ በእንግሊዝኛው ምህጻረ ቃል የሚጠራው የቻይናው ግዙፍ የቴሌኮሙኒኬሽን ኩባንያ ዩናይት ስቴትስ ውስጥ ከሚሰራቸው አንዳንዶቹ የንግድ ስራዎቹ እንዲቀጥሉ ፕሬዚዳንት ዶናልድ ትራምፕ መፍቀዳቸው ተሰማ። ዩናይት ስቴትስ በጣለችበት ማዕቀብ ምክንያት ሊዘጋ ተቃርቦ የነበረው ኩባንያ ሙሉ ስራውን ለመቀጠል እየሞከረ ባለበት በአሁኑ ወቅት ነው አሁን ያሉትን ስራዎቹን እስከ ወሩ መጨረሻ ድረስ እንዲቀጥል የተፈቀደለት። ዚቲኢ ከፍተኛ ስራ አስኪያጆቹን በማባረርና የስራ አስኪያጆች ቦርዱን በመቀየር ስራውን ለመቀጠል ከተቀመጡለት ቅድመ ሁኔታዎች አንዱ የሆነውን አሟልተዋል ነው የተባለው። ድርጅቱ $1 ቢሊዮን መቀጮ መክፈልና ወደፊት ደግሞ መቀጮ መክፈል ቢያስፈልግ ወጪ የሚሆን $400 ሚሊዮን ማስያዝ አለበት። ኩባንያው ከዩናይትድ ስቴትስ እቃ እንዳይገዛም በንግድ ሚኒስቴር ታግዷል። አንድ የትራምፕ አስተዳደር ባለስልጣን እንዳሉት የቻይናው የቴሌፎን ኩባንያ በዩናይትድ ስቴትስ የተሰሩ እቃዎችን የሚያስገባ የሚሰራቸውን የቴሌኮሙኒኬሽን ምርቶችም አሜሪካ ማዕቀብ ስር ላሉ እንደ ኢራንና ሰሜን ኮሪያ ለመሳሰሉ ሀገሮች ሲሸጥ እጅ ከፍንጅ ተይዟል።
የቀድሞ የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ IMDB ከተባለ የመንግስት ኢንቨስትመንት ኩባንያ ተመዝብሯል ከተባለው የብዙ ቢሊዮን ዶላር ምዝበራ ቅሌት በተያያዘ ክስ ተመስርቶባቸዋል። የ60 ዓመቱ ናጂብ ትናንት ከመኖሪያ ቤታቸው በመንግስቱ የጸረ ሙስና ፖሊሶች ከተወሰዱ በኋላ በሁለት የእምነት ማጉደልና በአንድ የሙስና ወንጀል ክሶች ተመስርተውባቸዋል። የቀድሞው ጠቅላይ ሚኒስትር የድርጅቱ አካል ከነበረው SRC ኢንተርናሽናል ኩባንያ 10.4 ቢሊዮን ሰርቀው ወደ ኪሳቸው ከተዋል ተብለው ነው የተወነጀሉት። እኔ ይህን አላረኩም ብለዋል የቀድሞ ጠቅላይ ሚኒስትር። በ250 ሺህ ዶላር አስይዘው ፓስፖርቶቻቸውን አስረክበው በዋስትና ተለቀዋል። በመጨረሻም የእስላማዊ መንግስት ቡድን የአይኤስ መሪ የአቡበከር አልባግዳዲ ወንድ ልጅ ምዕራብ ሶሪያዋ ሆምስ ከተማ በአጥፍቶ ጠፊ ተልእኮ ላይ እንዳለ ሞቷል የሚሉ ዘገባዎች እየወጡ ነው። የአይኤስ የዜና አውታር አልናሽሪ የአልባግዳዲ ልጅ ሁዴይፋ አልባድሪ ነው የተባለ የአንድ ወጣት ፎቶ አውጥቷል። ልጁ ሆምስ ውስጥ ከሩሲያና ከሶሪያ መንግስት ኃይሎች ጋር ሲዋጋ ሞቷል ነው ያለው የዜና አውታር። የዩናይትድ ስቴትስ የጦር ሰራዊት ዘገባውን አይተናል፣ ዳሩ ግን የአልባግዳዲ ልጅ ለመሆኑ ማረጋገጫ ለመስጠት አይቻለንም ብሏል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ
ጠቅላይ ሚኒስትር አብይ አህመድ ከሶስት ሳምንታት በኋላ ወዲህ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ ብቸኛው ዓላማ በዚህ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መነጋገር፣ መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ ይላል ቀጣዩ የዕለቱ አብይ ርዕስ። በዋሽንግተንና በሎስ አንጀለስ በሚኖረው መድረክም ለማንኛውም ኢትዮጵያውያንና ትውልደ ኢትዮጵያውያን ክፍት መሆኑን ለዚሁ ዓላማ የተቋቋመው ይኸው አብይ ኮሚቴ አመልክቷል። አብይ ኮሚቴው የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶስት ሳምንታት በኋላ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ ብቸኛ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መነጋገር፣ መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ። በዋሽንግተንና በሎስ አንጀለስ የሚኖረው መድረክም ለማንኛውም ኢትዮጵያዊና ትውልደ ኢትዮጵያዊ ክፍት መሆኑን ለዚሁ ዓላማ የተቋቋመው ይኸው አብይ ኮሚቴ አስታውቋል። አብይ ኮሚቴው የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ ቴክስት። በዘጠኙም የአገሪቱ ክልሎች በአካል በመገኘት ከኢትዮጵያውያን ጋር የተወያዩት የጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻ ዩናይትድ ስቴትስ ናት። ይህንኑ ጉዞ ለማስተባበር የተቋቋመው በውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የሚመራውና ታዋቂ ሰዎች በበጎ ፈቃደኝነት እየተሳተፉበት ያለው ኮሚቴ ዛሬ መግለጫ ሰጥቷል። ወደ 3 ሚሊዮን የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ አህጉራት እንደሚኖሩ አምባሳደር ብርቱካን አስታውሰዋል። ከነዚህ ውስጥ ወደ 1 ሚሊዮን የሚሆኑት በሰሜን አሜሪካ እንደሚኖሩም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉብኝት ከዩናይትድ ስቴትስ ባለስልጣናት ጋር ለመወያየት ቀጠሮ አልያዙም። አምባሳደር ብርቱካን እንደገለጹት እንደ ኢትዮጵያ አቆጣጠር ከሐምሌ 19 ጀምሮ የሚያደርጉት ጉብኝት ብቸኛ ትኩረትም እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን መሆናቸውን ነው ከስካሁኑ የተለየ በማለት ያብራሩት።
በእርግጥ
የተለያዩ መንግስት ባለስልጣናት ለሥራ ጉዳይ ወደ የተለያዩ ሀገራት ሲሄዱም ሆነ በጠቅላይ ሚኒስትር የሚመራ ልዑካን ቡድን በተለያየ ሀገር ሲሄዱ በጎንዮሽ ኢትዮጵያውያኖችን ትውልደ ኢትዮጵያውያኖችን እያገኙ የሚመጡበት ሁኔታ አለ። ያሁኑ ልዩ የሚያደርገው ግን ስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ ዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ፣ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ቅድም እንደተገለጸው በዚህ ባነሩ ላይ እንደምታዩት በሚል መሪ ቃል የተዘጋጀ ፕሮግራም ነው። ይህንን ፕሮግራም ለማሳካት በአገር ቤት አብይ ኮሚቴ ተዋቅሯል። ቅድም እንደተገለጸው በበጎ ፈቃደኛ የዚህ ለውጥ ያገባናል የሚሉ ኢትዮጵያውያን የተሳተፉበት ኮሚቴ ነው ያለው።
ከሐምሌ 19 2010 ጀምሮ በዩናይትድ ስቴትስ ቆይታ የሚያደርጉት የጠቅላይ ሚኒስትር ዶክተር አብይ አህመድ ዋነኛ ፕሮግራሞች ሐምሌ 21 በዋሽንግተን፣ ሐምሌ 22 ደግሞ በሎስ አንጀለስ ከበርካታ ህዝብ ጋር የሚገናኙባቸው መድረኮች መሆናቸውንም አምባሳደር ብርቱካን አብራርተዋል።
እንግዲህ እነዚህ መድረኮች ስናዘጋጅ ሁላችሁም እንደምታውቁት አዲሱ ለውጥ በክቡር ጠቅላይ ሚኒስትራችን ዶክተር አብይ የሚመራውን ለውጥ የሚደግፉ ዳያስፖራ አባላት በየሀገራቱ የድጋፍ ሰልፍ እያስተባበሩ ያሉበት ሁኔታ አለ። እንዲሁም ደግሞ ጠቅላይ ሚኒስትሩ ለማግኘት መድረክ የማዘጋጀትና ጉጉቶች እየታዩ ነው ያሉት። ካለን ጊዜ አንጻር ግን ሁሉ ቦታ መድረስ ስለማይቻል እኛ በተለያዩ አህጉራት ወደ 3 ሚሊዮን የሚጠጉ ኢትዮጵያውያን ትውልደ ኢትዮጵያውያን ይኖራሉ። ከዛ ውስጥ 1 ሚሊዮን የሚጠጋው ኖርዝ አሜሪካ ነው የሚኖረው። ስለዚህ ዋሽንግተንና ሎስ አንጀለስ ላይ የሚደረገው በጠቅላይ ሚኒስትሩ የሚመራው ውይይት ወይም እሳቸውና በእሳቸው ጋር የሚሄዱ ከፍተኛ ልዑካን ቡድን የሚተላለፈው መልእክት ዋሽንግተንና አካባቢ ወይም ሎስ አንጀለስና አካባቢ ብቻ ለሚገኙት ወይም ደግሞ ኖርዝ አሜሪካ ለሚገኙት ብቻ ሳይሆን በመላው ዓለም በተለያዩ አህጉራት ላሉ ኢትዮጵያውያን የሚተላለፍ መልእክት ተደርጎ ይወሰዳል። ከዚህ አንጻር መጠነ ሰፊ ዝግጅቶች እየተካሄዱ ነው ያሉት። በመጀመሪያ ዋሽንግተን ላይ ጁላይ 28 ወይም ደግሞ ሐምሌ 21 በዋሽንግተን ዲሲ ሰፊ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የሚካሄደው ስብሰባ ይካሄዳል። በማግስቱ ጁላይ 29 ወይም ደግሞ ሐምሌ 22 ወደ ሎስ አንጀለስ በመጓዝ እዛው አንድ መድረክ ይዘጋጃል። እነዚህን ሁለት ቦታዎች ስንመርጥ ምስራቁ አካባቢ ያለው በሚቀርበው ቦታ፣ ምዕራቡ አካባቢ ያለውን በሚቀርበው ቦታ እና ማዕከል ላይ ያሉት ደግሞ መርጠው ወደሚፈልጉት ቦታ ላይ ተሳትፎ እንዲያደርጉ ታስቦ የተዘጋጀ ወይም የተመረጡ ከተሞች ናቸው። እዚህ ስብሰባ ላይ ማንኛውም ስብሰባው ላይ ለመገኘት የሚፈልግ ኢትዮጵያዊ ትውልድ ኢትዮጵያዊ ተሳታፊ ይሆናል። የምንመርጠው የምንለየው ኢትዮጵያዊና ትውልደ ኢትዮጵያዊ አይኖርም ማለት ነው። በአይነቱ ልዩ የሆኑ መድረኮች ናቸው የሚዘጋጁት በሁለቱም ከተሞች።
አምባሳደር ብርቱካን እንዳሉት የዋሽንግተንና የሎስ አንጀለስ መድረኮች የጠቅላይ ሚኒስትሩ ብቸኛ ፕሮግራሞች አይደሉም። ጠቅላይ ሚኒስትሩ ከነዚህ ትላልቅ መድረኮች በተጨማሪ የተለያዩ የጎንዮሽ ውይይቶች እንደሚያካሂዱም ጠቁመዋል። ከጠቅላይ ሚኒስትሩ ጋር መወያየት ለሚፈልጉ የተለያዩ የህብረተሰብ ክፍሎችና አደረጃጀቶች የታቀዱ መለስተኛ መድረኮች መኖራቸውን ያመለከቱት የጠቅላይ ሚኒስትሩን ጉዞ መነሻ በማድረግ በአዲስ አበባ የተቋቋመው ኮሚቴ ከግንቦት ወር ጀምሮ እንቅስቃሴ በማድረግ ላይ መሆኑን የገለጸው ደግሞ በዋና ጸሐፊነት እየሰራ ያለው ዲያቆን ዳንኤል ክብረት ነው። የጠቅላይ ሚኒስትሩ ጉዞ ግንቦች የሚፈርሱበትና ድልድዮች የሚገነቡበት እንደሚሆን ተስፋውን የገለጸው ዲያቆን ዳንኤል ኢትዮጵያውያን ከወዲሁ እንዲዘጋጁበትም ጥሪ አቅርቧል።
ሁለቱን ቀኖች ቀድመን መናገር የፈለግነው በአሜሪካን ሀገር የሚኖረው ዳያስፖራ በስራ ዓለም ያለ በግሉም በተለያየ ስራ ያለ ስለሆነ ፕሮግራሙን ካሁኑ መያዝ እንዲችል፣ የስራ ፕሮግራሙን ማመቻቸት እንዲችል፣ ትራንስፖርቱን ማመቻቸት እንዲችል ሁለቱ ቦታዎች ሐምሌ 21 እና ሐምሌ 22 ሐምሌ 21 ዋሽንግተን ዲሲ ላይ፣ ሐምሌ 22 በሎስ አንጀለስ ከተማ ላይ ኢትዮጵያውያን ከጠቅላይ ሚኒስትሩ ጋር የሚገናኙበት ነው። ትልቅ ህዝባዊ ጉባኤ ነው። እዚህ ሀገር በስቱዲዮሞች በትልልቅ እንደ ሚሊኒየም አዳራሽ እንዳሉት አይነት ጉባኤያት ናቸው። ከሱ ጎን ለጎን ግን ከጠቅላይ ሚኒስትሩ ጋር ለመወያየት የተለያዩ ሀሳቦችን ለማንሳት በሀገራቸው ጉዳይ ተሳታፊ እንዲሆኑ የሚያስችሉ የጎንዮሽ ውይይቶች ይኖራሉ። በዋናነት ግን ብዙዎቹን ኢትዮጵያውያንና ትውልደ ኢትዮጵያውያን ሊያሳትፍ የሚችለው መድረክ ይሄ በሁለቱ ከተሞች ትልልቅ አዳራሾች የሚደረገው መድረክ ነው። አንደኛ መረጃውን ኢትዮጵያና ትውልድ ኢትዮጵያ እንዲደርሳቸው በማድረግ፣ ሁለተኛ ነገሩን በበጎና በቀና መልኩ አይቶ እንደተባለው በመደመር መንፈስ ተመልክቶ ትንንሽ ጉዳዮችን በመተው ለትልቁ ስዕል ለትልቁ ኢትዮጵያ ለምትፈልገው ስዕል ትኩረት በመስጠት ችግሮች ሁሉ በመወያየትና በመተባበር ይፈታሉ ብሎ በማመን ከኩርፊያና ከቅሬታ ራስን አርቆ በትብብር መንፈስ በመስራት ውጤታማ የሆነ ኢትዮጵያም የምትጠቀምበት እነሱም የሚጠቀሙበት ሁላችን የምንጠቀምበት መድረኮች እንዲሆኑ በዚሁ አጋጣሚ ጥሪያችን እናስተላልፋለን። ምንም አይነት ከዚህ ጉዞ የሚቀር አካል እንዳይኖር ነው ፍላጎታችን። ማንም በምንም ምክንያት በአመለካከቱ፣ በፖለቲካዊ አቋሙ፣ በብሔሩ፣ በጾታው፣ በሃይማኖቱ፣ በማንኛውም የቡድን መጠሪያዎች ምክንያት የሚቀር የሚተው አካል እንዳይኖር ነው። ሶስቱም ኮሚቴዎች እዚህ ያለው ማቢ ኮሚቴ፣ በሁለቱም ከተሞች የተቋቋሙ ኮሚቴዎች እየሰሩ ያሉት አዲስ አሰራር ከመሆኑ የተነሳ ምናልባት ያልተለመዱ ነገሮች እንኳን ቢከሰቱ ያንን በመነጋገር በመወያየት እየፈቱ ለተለቋ ኢትዮጵያ የምንሰራበት መድረክ ስለሆነ የሁላችንንም ጥረትና ተሳትፎ ይፈልጋል።
በአሜሪካ ያለው ቅዱስ ሲኖዶስና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች የማስታረቅ ሂደት መጀመሩንም የኮሚቴው አባላት አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው በመገኘት ለርቀ ሰላሙ ድጋፋቸውን ይሰጣሉ ብለዋል የኮሚቴው አባላት በዚሁ መግለጫቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሰብአዊ መብት ጥሰትን የሚመለከቱ ጥያቄዎችን ለመመለስ የፌዴራል ማረሚያ ቤቶች አመራሮች ተነስተው በአዲስ መተካታቸውን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጽዮን ግርማ የአቃቤ ሕግ የሕዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ዲሬክተር ተስፋዬ አለምነውን አነጋግራ ተከታዩን ዘግባለች።
በኢትዮጵያ እስር ቤቶች ውስጥ በእስረኞች ላይ ከፍተኛ የማሰቃየት ተግባርና የመብት ጥሰት ሲፈጸም መቆየቱን አሁንም ድረስ እየተፈጸመ እንደሚገኝ ከእስር ቤቶች የሚለቀቁ እስረኞች፣ ፖለቲከኞች፣ በሀገር ውስጥ የሚገኙ የመብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት በስፋት ድምጻቸውን ሲያሰሙበት የቆዩና እያሰሙበት ያለው ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ሰሞኑን ቀርበው እስር ቤቶች ውስጥ ስለሚፈጸሙ የማሰቃየት ተግባር እውቅና ከሰጡ በኋላ የተወሰኑ እርምጃዎች መታየት የጀመሩ ይመስላል። የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ አለም ነው ለአሜሪካ ድምጽ ስለዚሁ ሲናገሩ በፌዴራል ማረሚያ ቤቶች የተደረገው የአመራሮች ሹምሽር ለውጥ የዚህ አካል ነው ብለዋል።
የማረሚያ ቤት የአመራሮችን ለውጥ አድርገናል። ይሄ የአመራሮችን ለውጥ በምናደርገው አጠቃላይ የለውጥ ሂደት ውስጥ ህብረተሰቡ የሚያነሳቸውን ጥያቄዎች ለመመለስ እና በበርካታ ሁኔታ በተለይ ከሰብአዊ መብት አያያዝ አኳያ፣ ከታራሚዎች አያያዝ አኳያ በተለያየ ደረጃ በሚዲያውም በህብረተሰቡም በልዩ ልዩ አግባብ ይነሳ የነበረ ችግር ስለነበረ ምላሽ መስጠት ስላለበት እንደ መንግስት ለጊዜው በአመራር ላይ የነበሩ ኃላፊዎች በአዲስ አመራሮች የመተካት ስራ ነው የተካሄደው። ከእነኝህም ውስጥ አቶ ጀማል አባሱ የፌዴራል ማረሚያ ቤቶች ዋና ዳይሬክተር ሆነው ሊመሩ ተሾመዋል። እንዲሁም ደግሞ ረዳት ኮሚሽነር ያረጋል አደመ፣ ኮማንደር ወንድሙ ጫላ፣ ኮማንደር ሙላቱ አለሙና ኮማንደር ደስታ ስመላሽ በምክትልነት ተሹመው እየሰሩ ነው የሚገኙት።
ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ፣ በአማራ ክልል፣ በሶማሌ፣ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ ተናግረዋል። ለአቶ ተስፋዬ ሹምሹሩና ለውጡ አጠቃላይ በሀገሪቱ የሚገኙ እስር ቤቶችን እንዴት እንደሚያዳርስ ጠየቂያቸው ነበር።
ይሄ እንግዲህ በየደረጃው እየተገመገመ የሚመራና የሚታይ ነው የሚሆነው። የክልል ማረሚያ ቤቶች ጉዳይ የክልሎች መንግስታት ነው የሚሆነው። ይሄ በፌዴራል መንግስት አስተዳደር ስር ያሉ የፌዴራል ማረሚያ ቤቶች አስተዳደር ጉዳይ ላይ ነው በአብዛኛው ጥያቄ የሚነሳ የነበረው እና መንግስትም በኮሚትመንት ደረጃ ችግሮቹን አያለሁ ብሎ ያሉትን ችግሮችን ደረጃ በደረጃ እየመረመረ በተለይ ከሰብአዊ መብት አያያዝ አኳያ ይነሱባቸዋል ተብሎ የሚነሱ ጉዳዮችን ነው እንግዲህ ትኩረት አድርጎ አሁን በመጀመሪያ ደረጃ ምላሽ ሰጠው። እንዲሁም ደግሞ እንደ መንግስት ሀሳስ ላይ በነበረው አጠቃላይ ስራ አስፈጻሚ ታድሶ ሂደት ላይ ደረጃ በደረጃ የህብረተሰቡን ጥያቄ ምላሽ እንሰጣለን ብሎ በተገባው መሰረት እና እንዲሁም ደግሞ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ለህብረተሰቡ በገቡት ቃል መሰረት በዛው አቅጣጫ ነው ጉዳዮች እየተፈጸሙ ያሉት። ይሄ ከፌዴራል መንግስቱ ሲነሳ ነው። በክልል መንግስታትም ደግሞ ከአሁን ቀደም ታራሚዎች ላይ በየደረጃው ይቅርታ የማድረግ የማቋረጥ ለክልሎችም ሲሰራ
ህግ ጥሰዋል የተባሉ አካላት ማጣራት እየተደረገባቸው እንደሚገኙና ወደ ፍትህ እንደሚቀርቡ ጠቅላይ አቃቤ ህግ አስታውቋል። በሌላ በኩል ቢያንስ 200 ለሚጠጉ እስረኞች ፍርድ ቤት ጥብቅና ይቆሙ የነበሩት ጠበቃ አቶ አለልኝ ምህረቱ ከደንበኞቻቸው መካከል ወደ 32 የሚደርሱት አሁንም ድረስ በእስር ቤት እንደሚገኙ ተናግረዋል። ደንበኞቻቸው ፍርድ ቤት ሲቀርቡ የደረሰባቸውን ድብደባም ይናገሩ የተጎዳ አካላቸውንም ያሳዩ ነበር ብለዋል።
ለምሳሌ አካላቸውን ገልጠው ካሳዩት መካከል አስቻለው ደሴ ነው። አሁንም ገና ክሱ አልተቋረጠለትም፣ እስር ላይ ነው ያለው። እሱ አካሉን ለመግለጽ የተገደደው የሃይላንድ ውሃ በብልቴ ላይ አንጠልጥለው አፈላሽተውኛል በሚል መልክ ነው። ስነ ልቦናቸው በጣም ተጎድቶ ነው የሚመጡት። እነሱ አሁን እንደሚነግሩኝ ማዕከላዊ ካሳለፉት የበለጠ ማረሚያ ቤት ላይ ተመሳሳይ ሁኔታ እንደዚህ ወደ ጨለማ ቤት መላክ፣ ማስፈራራት እና የመሳሰሉት ነገሮች ስለሚደርስባቸው በስነ ልቦና የተጎዱ ናቸው አብዛኞቹ።
በሌላ በኩል ሌሎች ጠበቆችና ከእስር የተለቀቁ እስረኞች አሁንም ድረስ ሌሎች እስረኞች በእስር እንደሚገኙ ጨለማ ቤት በሚባል ክፍልም እንዳሉ እንደሚናገሩ ጠቁመውናል። የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተከራካሪው አቶ ፍስሐ ተክሌ ይህንን ተግባር የፈጸሙ ሰዎች ለፍርድ ሊቀርቡ ይገባል፣ ስርዓቱ ላይ ያለውን ግድፈት ሊስተካከልና ከዚህ በኋላ የማሰቃየት ተግባር በኢትዮጵያ እንዳይፈጸም መጠባበቂያ ሕግ ሊኖር ይገባል ሲሉ ድርጅታቸው በዚህ ላይ ያለውን አቋም አስታውቀዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባዋ እናመሰግናለን። ተከታዩም የመጽሔት ርዕስ አድማጮች እዚያው አዲስ አበባ ያቆየናል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሙስሊም ማህበረሰብ መሪዎችን አነጋግረዋል። ላለፉት ዓመታት የተከሰቱ ችግሮች እንዲፈቱ ወይም ለመፍታት የሚያስችል ሀሳብ እንዲያቀርብ 9 አባላት ያሉት አንድ ኮሚቴም ተቋቁሟል። የኮሚቴውን ስራ በሚያደናቅፍ ማንኛውም የመንግስት አካል ላይም የማያዳግም እርምጃ እንዲወሰድ ጠቅላይ ሚኒስትሩ ማረጋገጣቸው ተሰማ ይለናል መለስካቸው አምሃ በተከታዩ ዘገባው።
በዚህ ውይይት አንድ ዋና ባለድርሻ ሆኖ የቀረበው የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ ቃል አቀባይ አቶ አህመዲን ጀበል ለአሜሪካ ድምፅ እንዳስታወቁት ጠቅላይ ሚኒስትሩ ሁለቱንም የኢትዮጵያ ህዝበ ሙስሊምን እንወክላለን የሚሉትን አካላት አነጋግረዋል። በፊት ለየብቻ በኋላ ደግሞ በአንድነት ሰብስበዋቸዋል። ጠቅላይ ሚኒስትሩ ለኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎችም ሆነ ለኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ መንግሥት የሚሰጠው ድጋፍ የለም፣ መንግሥት የሚደግፈው የኢትዮጵያ ሙስሊም ማኅበረሰብን እንደሆነም ለሁለቱ አካላት እንዳረጋግጡላቸው አቶ አህመዲን ጀበል ተናግረዋል። አቶ አህመዲን ጀበል መፍትሄ አፈላላጊ ኮሚቴው ለጠቅላይ ሚኒስትሩ ካነሳቸው ችግሮች መካከልም ጥቂቶቹን አውስተው ነበረ።
ሙስሊሙን አንድ የሚያደርጉ ነገሮች እንዳይሰሩ የማድረግ ሂደቶች እንደነበሩ፣ ከዛም አልፎ ሙስሊሙን የመከፋፈል አንድነት ላይ እየተሰሩ የነበሩ ጸረ 1999 ላይ በላይ አመለካከት ያላቸው አሊሞች በጋራ አንድነት ላይ ተስማምቶ የጨረሱትን ያደናቀፈው ደህንነት መስሪያ ቤቱ ነው። ይህም በግልጽ የሚታወቅ ነው ብለን ዝርዝር ችግሮችን እና ህብረተሰቡ የፈለገውን መሪ መምረጥ አለመቻሉን ጨምሮ በስፋት አነሳን።
ጠቅላይ ሚኒስትር አብይ አህመድ ሁለቱንም ወገኖች በአንድ ላይ ባነጋገሩበት ወቅት የተለያዩ የመፍትሄ ሀሳቦች መነሳታቸውንም አቶ አህመዲን ለአሜሪካ ድምፅ ዘርዝረው ነበር።
የተለያዩ የመፍትሄ አማራጮች፣ ሽግግር መጅሊስ መቋቋም አለበት፣ አሁን ያለውን ህብረተሰቡ የማይቀበለው እና በትክክለኛው መንገድም ያልተመረጠ መሆኑ በግልጽ የሚታወቅ ጉዳይ ነው። የሽግግር መጅሊስ ብለን ስንል ማን ነው ሽግግሩን የሚያቋቁመው? እንዴት ነው የሚቋቋመው? ምንም እንዴት ይኖረው? መሰል ሂደቶቹ ስንሄድ ሽግግር መፍትሄ ነው ወይ የሚለው ውይይት ነበረ።
በመጨረሻ ግን የመጅሊስ ምርጫ ብቻን ሳይሆን ሌሎች ውስብስብ የመዋቅር ችግሮችንና ተያያዥ እንቅፋቶችን መርምሮ የመፍትሄ ሀሳብ የሚያቀርብ አካል ለመሰየም ስምምነት መደረሱን አቶ አህመዲን ገልጸዋል።
9 ሰው ያለበት ኮሚቴ እንዲመረጥ፣ ከመፍትሄ አፈላላጊ ኮሚቴ 3 ሰው፣ ከኢትዮጵያ እስልምና ጉዳዮች 3 ሰው፣ ከሁለቱም ውጭ የሆኑ 3 ሰዎች፣ አጠቃላይ 9 ሰዎች ተመርጠው አጠቃላይ የኢትዮጵያ እስልምና ጉዳዮች በምን መልኩ ቢዋቀር ኢትዮጵያ ሙስሊምን ጥሩ ደረጃ ላይ ሊያደርስ ይችላል፣ ህብረተሰቡ ምን ይፈልጋል በሚል ባለሙያዎችን፣ አሊሞችን፣ ህዝቡን በማወያየት ሀሳቦችን እንዲሰበስብ ከኢትዮጵያ ውጭም ያሉ የተለያዩ ሀገራት መጅሊስ እንዴት ነው የተዋቀሩት የሚለውንም በማጥናት ከኢትዮጵያ ውጭ በመሄድም ጭምር የሌሎችን ሀገሮች ኤክስፒሪየንስ በማየት ጭምር መፍትሄ ላይ መስራት ጠቃሚ ነው በሚለው ሀሳብ ላይ ስምምነት ተደረሰ።
የዚህ ኮሚቴ አባላትስ እነማን ናቸው?
ከመጅሊስ የተመረጡት 3 ሰዎች ናቸው። ሙፍቲ ሀጂ ኡመር እድሪስ እና እንደዚሁም አሁን በአሁኑ ወቅት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት መሐመድ አሚን ጀማል፣ እንደዚሁም ሀጂ ከድር ሁሴን የሚባሉ ከኢትዮጵያ እስልምና ጉዳዮች። ከመፍትሄ አፈላላጊ ኮሚቴ ደግሞ ኡስታዝ አቡበከር አህመድ፣ ካሚል ሸምሱ እና እኔ አህመድ ድንጀበል 3ታችን። ገለልተኛ ከተባሉት ደግሞ 3 ሰዎች ሼክ መሐመድ ጀማል አጎናፍር፣ ከዚህ በፊት አዲስ አበባ ዩኒቨርሲቲ ምክትል ፕሬዚዳንት የነበሩት ዶክተር መሐመድ ሀቢብ፣ እንደዚሁም በአሁኑ ሰዓት ዩኒቨርሲቲ አስተማሪ የሆኑት ዶክተር እድሪስ መሐመድ። እነዚህ በጋራ በመሆን ጉዳዩን አጥንተው በተለያየ አቅጣጫ መፍትሄ ይዘው እንዲያቀርቡ ነው። ለጊዜው ኮሚቴውን በመሪነት ጠቅላይ ሚኒስትሩም የሁሉም ወገን የተስማማው ሀጂ ኡመር እድሪስ ሙፍቲ እሳቸው ቼርማን ሆነው ኮሚቴውን እንዲመሩ ነው።
የኮሚቴው ቃል አቀባይ ለአሜሪካ ድምፅ እንደገለጹት ጠቅላይ ሚኒስትሩ ከዚህ በኋላ መንግስትና ሃይማኖት የተለያዩ መሆናቸውን፣ አንዱ በሌላው ጉዳይ ጣልቃ መግባት እንደሌለበት በሕገ መንግስቱ በግልጽ የተደነገገውን ተግባራዊ ሊያደርጉት የተነሱ ይመስላል።
ይህ ኮሚቴ ስራውን ሰርቶ መፍትሄ ሊያመጣ በሚንቀሳቀስበት ጊዜ በተለይ እስልምና ጉዳዮችን አስመልክተው የተናገሯቸው ከእናንተ ውስጥም ከሌላም ሆኖ ያው ከደህንነት ጋር ግንኙነት በማድረግ ከፖሊስ ከተለያዩ አካላት ጋር ይሄ ኮሚቴ የሚሰራውን ስራ በማደናቀፍ ወደኋላ ለመመለስ የሚሞክር አካል ካለ የማያዳግም እርምጃ መንግስት ይወስድበታል። የሙስሊሙ ጉዳይ በዚህ በማያግባባ መልኩ መቋጨቱ ለመንግስትም ለሀገርም ይጠቅማል። ይህን ማድረግ ደግሞ የእኔ ሳይሆን የእናንተም ግዴታ ነው። ይህንንም አስቡ። ያለፈውን ነገር ረስታችሁ ወደፊት ሂዱ ነው።
ከወራት በፊት የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴና የኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎች እንኳን በአንድ ጠረጴዛ ዙሪያ ሊወያዩ ቀርቶ አይን ለአይን የሚተያዩ አልነበሩም። የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት በቅርቡ በምህረት ከመፈታታቸው በፊት በአሸባሪነት ተወንጅለው ረዣዥም የእስር ዓመታት ተፈርዶባቸው ወህኒ የነበሩ መሆናቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል ደግሞ በዩናይትድ ስቴትስ ቴኔሲ ክፍለ ግዛት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ኢትዮጵያ ውስጥ እየታዩ ያሉ ለውጦችን እንደሚደግፉ ያሳወቁበትን ስብሰባ ባለፈው እሁድ ማካሄዳቸውን ከአስተባባሪዎቹ አንዱ ገልጸዋል። ሰሎሞን አባተ ነው ያነጋገራቸው።
በዩናይትድ ስቴትስ ጥቁሮች የመብቶችና የነጻነት ተጋድሎ ውስጥ ግዙፍ ታሪክ ባላት ቴኔሲ ግዛት ውስጥ የሚኖሩት ትውልደ ኢትዮጵያ ሁሉ ሰሞኑን አዲስ አይነት የመነቃቃት ስሜት እንዳላቸው ነው የአስተባባሪያቸው ግብረ ኃይል አባል አቶ ፀሐይ ደመቀ የነገሩኝ። አቶ ፀሐይ ናሽቪል ከተማ ውስጥ በሚገኘው ፊስክ ዩኒቨርሲቲ የኮምፒውተር ሳይንስ መምህር ናቸው። ናሽቪል ላይ ባለፈው እሁድ የተሰባሰበው በከተማይቱና በአካባቢዋ የሚኖር ሜምፊስ ከምትባለው ሌላ ግዙፍ ከተማ ሳይቀር የተጠራራ ኢትዮጵያዊና ትውልደ ኢትዮጵያ መሆኑን ገልጸውልኛል። ስብሰባው ቀድሞ አይተውት የማያውቁት ትልቅ ስብሰባ እንደነበርም ገልጸውልኛል። አቶ ፀሐይ፣
ውይይታችን በጣም የሚያስደስት ነበረ። ግጥሞችም ነበሩ፣ ንግግር ነበር እና በሚያስደስት በጭብጨባ ቦታ ነው ያለቀው ስብሰባው። በመጨረሻ ላይ የአንድ የአቋም መግለጫ የተዘጋጀ ነበር፣ የተነበበ ያ እንዲተላለፍልን ለጠቅላይ ሚኒስትሩ በሚል በዛ ሁኔታ ነው ያለቀው።
ተሰብሳቢዎቹ የቴኔሲ ትውልደ ኢትዮጵያ በውይይታቸው ማብቂያ ላይ ባወጡት የአቋም መግለጫ ሀገሪቱ ባለፉት 28 ዓመታት ለዘመናት የኖረ ታሪኳ መካዱን፣ ሕዝቦቿን በኢትዮጵያዊነታቸውና በአንድነታቸው እንዲያፍሩና እንዲቆዝሙ ለማድረግ ሲባል በዘርና በቋንቋ ላይ የተመሠረተ የክልል ፖለቲካ ተጭኖባቸዋል ብለዋል። ኢትዮጵያዊነት እንዲኮስስ፣ ሕዝቡ እርስ በርስ እንዲጨካከንና እንዲጠፋፋ፣ አንገቱን ደፍቶና ተሸማቆ እንዲኖር የሚያደርግ ግፍ ተፈጽሞበታል ይልና መግለጫቸው ብዙ ቁጥር ያለው ወገን መገደሉን፣ መታሰሩን፣ መገረፉን፣ የአካል ጉዳት የደረሰበት መሆኑን፣ መፈናቀሉን ይናገራል። ከዚያም በመነሳት ባለ 4 ነጥብ ጥያቄ አቅርበዋል። የቴኔሲ ኢትዮጵያውያንና ትውልደ ኢትዮጵያ ተሰብሳቢዎች
1. በዘርና በቋንቋ ላይ የተመሰረተ የክልል ፖለቲካ ፍጻሜ እንዲፋጠን፣ 2. በሁሉም የኢትዮጵያ ግዛቶች የግለሰብ መብት ተከብሮ የመደራጀት በነፃነት ከቦታ ወደ ቦታ ያለ ገደብ መዘዋወር፣ በነፃነት የመኖርና የመስራት ንብረት የማፍራት መብት እንዲጠበቅ፣ ሶስት እስካሁን የተደረገውን የፖለቲካና የህሊና እስረኞች መፈታት እየደገፍን አሁንም በስር ላይ ያሉ የፖለቲካና የህሊና እስረኞች ያለ ቅድመ ሁኔታ እንዲፈቱ፣ አራት ተወዳዳሪ ፓርቲዎች ያለ ቅድመ ሁኔታ በሀገር ውስጥ ተደራጅተው ሙሉ እንቅስቃሴ የማድረግ መብታቸው እንዲረጋገጥ፣ ኢትዮጵያና ኢትዮጵያዊነት ለዘላለም ይኑር፣ እግዚአብሔር ኢትዮጵያን ይባርክ፣ በሰሜን አሜሪካ በቴኔሲ ግዛት የሚኖሩ ኢትዮጵያውያን።
በብዙ የውጭ ሀገሮች የተበተኑ ኢትዮጵያውያን በተለያዩ ምክንያቶች መከፋፈልና በጥርጣሬ መተያየት ችግር ውስጥ ገብተው መቆየታቸውን አንስቼ በእርሳቸው አካባቢ ግንኙነቶቻቸው ምን እንደሚመስሉ አቶ ፀሐይ ደመቀን ጠይቄያቸው ነበር።
በቴኔሲ አካባቢ በእውነቱ ጥሩ ነው ማለት ይቻላል፣ ሬሌቲቭሊ ከሌላው አንጻር ሲመለከት። ቢሆንም በውስጥ የታመቀ የልዩነት ሁኔታ ተፈጥሮ ነበር። በተለይ ቤተ ክርስቲያናትን በሚመለከት፣ ኮሚኒቲ ማህበርን በሚመለከት አሁንም ገና ብዙ ስራ መሰራት ያለበት ይመስለኛል። እዚህም ወደ አንድ ልብ የማቅረብ ሁኔታ ብዙዎቻችን ደግሞ ከሀገርም ከወጣን ብዙ ቆይተናል። በቅርብ የሚመጣው ሁሉ ሆድ ይብሰዋል እና አንዳንድ የሚደረጉ ነገሮችን ይቃወማል። ስብሰባ በምንጠራበት ጊዜ የሚገርም ነው፣ ሰዎች አይመጡም። አሁን የተደረገው ስብሰባ ላይ በጣም በሚገርም ሁኔታ የተስፋ ጭላንጭል ያየ ይመስላል። ህዝቡ በብዛት ነው ያየ ነው፣ መነቃቃት ይታያል፣ የመግባባት ስሜት አለ። የሚገርመው ቤተክርስቲያኑ እንኳን በሲኖድ የተከፋፈለው እዚህ ስብሰባ ላይ አንድ ላይ ነው የተቀመጡት። ይህም ራሱ ጥሩ ክስተት ነው። በእውነቱ የመቀራረብ ስሜት አለ። የኤርትራውያን ወንድሞቻችን አብረው ነበሩ ስብሰባ ላይ። የኤርትራ ሰንደቅ ዓላማም ከጎኑ ከኢትዮጵያ ሰንደቅ ዓላማ ጎን ነበር እና ከዛም ደግሞ የተወከለች አንድ ሴት ወጥታ በምትናገርበት ጊዜ በጣም የሚያሳዝን እና የሚያስጨበጭብ ነበር። እንግዲህ ወደ አዲስ አበባ መሄድን የሚችላለሁ ስራ ስትል በጭም ኢሞሽናል ነበረ እና ብዙ የመቀራረብ ሁኔታ ይታያል።
ጠቅላይ ሚኒስትር አብይ አህመድ በመጪው ወር ወደ አሜሪካ ለጉብኝት ሲጓዙም ማርቲን ሉተር ኪንግን የመሰለ የመብቶች ተሟጋች ቆሞ የታገለባትን በኋላም ተመትቶ የወደቀባትን ሜምፊስን እንዲያዩ ብዙ ኢትዮጵያዊ ወደሚኖርባት ናሽቪልም ጎራ ብለው እንዲያነጋግሯቸው እንደሚፈልጉ ተናግረዋል። ጠቅላይ ሚኒስትሩ ሲገቡም አይሮፕላን ጣቢያ ድረስ ሄደው የመቀበል ሐሳብ ያላቸው ብዙዎች መሆናቸውንም አቶ ፀሐይ ደመቀ ገልጸዋል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓትም ይቀጥላል። አሁን በነጻዊ ስልክ መስመራችን 2022059942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን ለሰዓቱ እንሰማለን።
ሰላም የአሜሪካ ድምፅ፣ እንደምን ናችሁ? ጽዮን፣ ከእስር ቤት የተፈቱ ልጆችን አፈላልገሽ በምታቀርቢው መርሃ ግብር በጣም መረክቻለሁ። በጣምም የሚያሳዝን ድርጊት እንደተፈጸመባቸው አስደምጠሽናል። ስለዚህ ማክሰኞ ቀን ያቀረብሽው ደመቀ እና ካ ዮናስ ጋሻው ደመቀና ክፍያለ ተፈራ ሁለቱም እግሮቻቸው ላይ ችግር ያለባቸው ወጣቶች እነዚህ ልጆች እንደው ትንሽ ቀለብ የሚሆን ለመላክ ስለፈለግኩ ስልካቸውን ብሰጡኝ ደስታ ነው። ስለውም አመሰግናለሁ። ከዚሁ ከዋሽንግተን ዲሲ ነው የምደውለው። መልካም ምሽት። ታንኪ
ኢገ የሚሉ ያሉትን እዚህ ኢትዮጵያ እነሱ ነው ይቅርታ የሚጠይቁት እንጂ እዚህ ኢትዮጵያ ለነሱ አይጠይቅም። ጠይቁልን ለፕራይም ሚኒስተሩም ሆነ ለማንም ሰው እንድትጠይቁልኝ አደራ አደራ፣ ለኢትዮጵያ አምላክ እንድትጠይቁልኝ። እንዴት ነው እነዚህ ክሪሚናሎች በሃይ ስኩል የአባ የተባሉ የሆኑ ሁሉ ህፃን የተጨረሰው ዝም ብሎ መግባት ይቅርታ ተደረግላቸዋል ማለት ሳይጠይቁ? እነሱ የሚጠይቅ ያለ እኮ ኢትዮጵያ ማለት ነው፣ ኢትዮጵያ ህዝብ ነው የሚጠይቅ ያለ ለው እነሱ ደግመ ግደለን ብለ ማለት ይህ ያልሆነ ነገር ስለምሰማን የተናደደኝ እና ባካችሁ እንዲጣራ ይሄ ነገር እንድትነግሩ ይገር እነሱ የሚጠይቁ ጥሩ ነው።
ጤና ይስጥልኝ ቪኦኤዎች፣ ሰላም ለእናንተ ይሁን። ከዚሁ ከዋሽንግተን ዲሲ አካባቢ ነው የምደውለው። አስተያየት መስጠት ፈልጌ ነበረ። በመጀመሪያ ጽዮንንና በአጠቃላይ የአሜሪካ ድምፅ የአማርኛውን ዲፓርትመንት ማመስገን እፈልጋለሁ። በተከታታይ ሲሆን እያቀረበች ነው። ኢትዮጵያ ውስጥ እስር ቤት እያሉ የስቃይ ተፈጸመባቸውን ወገኖቻችንን በአንደኛ እንደዚህ አይነት አሰቃቂ ታሪክ ስሜቷን ተቆጣጥራ ማቅረብ በመቻሏ በጣም ላደንቃት እፈልጋለሁ። ሁለተኛ ደግሞ ይህ ነገር ለታሪክ መቀመጥ አለበት። ማን ምን እንደሰራ፣ ማን እንደዚህ ለትግሉ ዋጋ እንደከፈለ መታወቅ ስላለበት በየጊዜው ይህንን ነገር በማቅረቧ እጅግ ላቅ ያለ ክብር አንደኝለትዘንም ለአሜሪካ ድምፅም። እኔ በበኩሌ ከዚህ ፊት ያቀረበችውን የጌታ አስራደን ታሪክ እና ዛሬ ደግሞ የዮናስ ጋሻውን ታሪክ ስሰማ መኪና እየነዳው ነበር፣ አቁሜ ለረዥም ጊዜ ማልቀስ ነበረብኝ። እነዚህን ሰዎች በእውነት ለከፈላችሁልን ዋጋ እግዚአብሔር ዋጋቸውን ይክፈል። ዶክተር አብይ እንዳለው እኛ ያለ እናንተ መኖር አንችልም፣ እናንተ ግን ያለ እኛ መኖር ትችሉ ነበረ። መጨረሻ ለደረሰባችሁ ነገር አዝናለሁ። እግዚአብሔር እውነተኛ ዳኛ፣ ፍርድ በፍርዱ የማያዳላ እሱ ይፍረድ። አይዟችሁ።
አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በቀረቡ ፕሮግራሞቻችን ላይ የምታደርሱን አስተያየት እናቀርባለን፣ እናስተናግዳለን። ላኩ፣ ጻፉ፣ ደውሉልን። ቆንጅት፣ እዚህ ግድም ዛሬ ድል የተገኘ ይመስላል።
አቤት እንዳልልህ ትንሽ አንድ ሁለት ዓመት ሳገልጠል
ይቻላል። የዜማ ምርጫችን ዛሬ ታዲያ እለቱን የሚስተካከል ነው። ዛሬ ቀደም ብለን በመግቢያችን እንዳስተዋወቅ ነው
የነጻነት ቀን፣
የነጻነት ቀን አራተኛው ቀን ሐምሌ በገባ አራተኛው ቀን በየዓመቱ በአውሮፓውያኑ አቆጣጠር የኢንዲፔንደንስ ወይም የነጻነት ቀን ነው። ሊ ግሪንዊድ ጋድ ፕሌስ ዘ ዩኤስኤ የሚለውን ሙዚቃ ነው የመረጥንላችሁ።
Thank my lucky stars to be living here today, 'cause the flag still stands for freedom and they can't take that away. And I'm proud to be an American, where at least I know I'm free. And I won't forget the men who died, who gave that right to me. And I gladly stand up next to you and defend her still today, 'cause there ain't no doubt I love this land. God bless the USA. From the lakes of Minnesota to the hills of Tennessee, across the plains of Texas, from sea to shining sea, from Detroit down to Houston and New York to L.A., where there's pride in every American heart, and it's time we stand and say, American, where at least I know I'm free. And I won't forget the men who died, who gave that right to me. And I gladly stand up next to you and defend her still today, 'cause there ain't no doubt I love this land. God bless the USA.
God bless the USA. ሊ ግሪንውድ የተጫወተልንን እለቱን አስታኮ የተዜመ ዜማ ነበር ያሰማናቸው። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን ልንጀምር ነው። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እናልፋለን።
እንደ አውሮፓውያን ዘመን አቆጣጠር ሐምሌ በገባ በአራተኛው ቀን ሐምሌ 4 ሰኔ 27 በየዓመቱ በዩናይት ስቴትስ የሚከበረው የነጻነት ቀን በአሜሪካውያን ልብ ውስጥ ልዩ ስፍራ አለው ይለናል ቅንብሩ። በዘልማድ በመላ አገሪቱ የሚገኙ ዜጎች ተሰባስበው አብረው በመብላትና በመጠጣት እንዲሁም የርችት ትዕይንቶችን በመመልከት የዛሬውን ጁላይ 4 አሜሪካ እንደ አውሮፓውያን አቆጣጠር በ1776 ዓ.ም የተገኘችበትን ቀን ያከብራሉ። እለቱን የዩናይትድ ስቴትስን ዲሞክራሲ ዳግም ያስተጋቡበት ወይም ሲያስተጋግቡበት ቆይተዋል ይለናል ሰለሞን ክፍሌ። ከቅርብ ዓመታት ወዲህ ግን በዚህች በፖለቲካ በተከፋፈለች አገር ውስጥ ዲሞክራሲ ወለምታ እንደደረሰበት ጎልቶ እየታየ ነው። ሰዎችን የሚያግባቡ የጋራ መድረኮች እየራቁ ሲናገሩ በቁጣ ድምጻቸውን ከፍ አድርገው መታየታቸውም እያደገ መጥቷል ይላል ሰለሞን። ባልደረባችን ጂም ማሎን ያጠናቀረውን ዘገባ እንዲህ አቀናብሮታል። ለዲሞክራሲ በተግባር
በፎርዝ ኦፍ ጁላይ ማለትም በዛሬዋ ሰኔ 27 የነጻነት በዓል ዕለት አሜሪካውያንን ከርችት ተኩስ የበለጠ በብዛት የሚያሰባስብ ነገር የለም። አሜሪካውያን በአንድ ላይ ተሰባስበው ሀገሪቱ የተመሠረተችበትን ዲሞክራሲያዊ እሴቶች በጋራ የሚያስቡበትና የሚያንጸባርቁበትም ወቅት ነው። እነዚህን የመሳሰሉ ነጸብራቆች ባለፉት ቅርብ ቀናት ፍልሰተኞችን በተመለከተ የተቃውሞ ሰልፍ በወጡ ዜጎች በየጎዳናው ተግባር ላይ ሲውሉ ታይቷል። ሰልፎቹ በተለያዩ የሀገሪቱ አካባቢዎች ተካሂደው ብዙ ሺህ ሰዎችን አሳትፈዋል። ሌላው በሀገሪቱ የፖለቲካ መከፋፈልን አጉልቶ የሚያሳየው ጉዳይ ደግሞ በጡረታ የሚወጡትን የጠቅላይ ፍርድ ቤት ዳኛ አንቶኒ ኬነዲን ለመተካት የሚካሄደው ከፍተኛ ትግል ይሆናል። በዚህ ጉዳይ ላይ የማሳቹሴትሷን ሴናተር ኤሊዛቤት ዋረንን ጨምሮ ሁለቱም ፓርቲዎች ተጋግለው ተነስተዋል። ኤሊዛቤት ዋረን
People are rising up. Donald Trump is not king. No one.
ህዝቡ ተነስተዋል። ዶናልድ ትራምፕ ንጉስ አይደሉም። ማንም ሰው በዩናይትድ ስቴትስ የህግ መወሰኛ ምክር ቤት በኩል የሚካሄደውን ሂደት ሳይልፍ የጠቅላይ ፍርድ ቤት ዳኛ መሆን አይችልም።
ከቅርብ ጊዜ ወዲህ የትራምፕ ደጋፊዎችም ድምጻቸውን ከፍ አድርገው ማሰማት ብቻ ሳይሆን የዋሽንግተንን የቀድሞ አሰራር አስወግደው የአሜሪካን ታላቅነት ለመመለስ ቃል ከገቡት ፕሬዚደንት ጎን ደስታ በተመላበት መልክ ቆመው ይታያሉ። ፕሬዚደንት ዶናልድ ትራምፕ በአንድ ወቅት ሲናገሩ
We're bringing back our pride, we're bringing back our jobs, we're bringing back our wealth.
ክብራችንን እንደገና እንመልሳለን፣ ያጣነውን ሥራ መልሰን ወደ ሀገራችን እናመጣለን፣ ሀብታችንን እንመልሳለን፣ ለዚህ ታላቅ ሀገር ዜጎች ውቡን የአሜሪካ ሕልም መልሰን እናመጣለን።
ይህን መሰሉ በፖለቲካ መከፋፈል ይበልጥ ተባብሶ የታየው በትራምፕ ፕሬዝደንትነት ወቅት ነው። ያ ደግሞ የሩሲያን ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እጅ ማስገባት የሚመረምረውን የሮበርት ሙለር ልዩ ጉባኤ ተከትሎ መምጣትን ይጨምራል። የሕዝብ አስተያየት መለኪያዎች አብዛኞቹ አሜሪካውያን የምርመራውን መካሄድ እንደሚደግፉ ያሳያሉ። እንደ ኮንግረስማን ትሬይ ኮዲ ያሉ ሪፐብሊካውያን ግን ምርመራውን እንደ ከፋፋይ ይመለከቱታል።
የደረሳችሁበትን አጠናቃችሁ ይህን ነገር ፈጥናችሁ ጨርሱ። ይሄ ነገር ሀገሪቱን ፈጽሞ እየበጣጠሳት ነው።
በሀገሪቱ የተከሰተው የፖለቲካ መከፋፈል በእውነት እየታየ ነው። እናም አንዳንዴ በዚህ ምክንያት ፍራቻ አለ ይላሉ በአሜሪካን ዩኒቨርሲቲ የታሪክ ምሁሩ አለን ሊችመን።
People feel like they are being written out of America simply because
ሰዎች በፖለቲካ አመለካከታቸው፣ በጾታቸው፣ በጎሳቸው፣ በሚከተሉት ሃይማኖትና በመሳሰሉት ምክንያቶች የመገለል ስሜት አድሮባቸዋል። ይህን አይነቱን ፍራቻ በዘመናዊቷ አሜሪካ ካየን በጣም ቆይተናል።
የጋለፕ የሕዝብ አስተያየት ሰብሳቢና አጥኚ ፍራንክ ኑፖርት በበኩላቸው ሲናገሩ ትራምፕ የፈጠሩት የጋለ የታማኞችና ተቃዋሚዎች ስሜት እየሰፋ ለመጣው የፖለቲካ መከፋፈል ምክንያት ነው ብለዋል። ኑፖርት
Trump himself is very polarizing. The public is very polarized. They're worried about the government.
ትራምፕ ራሳቸው በጣም ከፋፋይ ናቸው። ሕዝቡም ብዙ ተከፋፍሏል። አሁን ሕዝብ የሚጨነቀው ስለ መንግሥቱ ነው። ስጋቱ የሀገሪቱ ምጣኔ ሀብት ለረጅም ጊዜ ተጠናክሮ የመቆየቱ ጉዳይ ነው። ስለዚህ ትራምፕ በኢኮኖሚው እድገት ያስመዘገቡት ስኬት በሌላ በኩል በግልም ሆነ በአንድነት ትራምፕ እንዳመጡት እድገት ተተርጉሞ አይታይም።
አሜሪካውያን በዛሬው ጁላይ 4 የነጻነት ቀን ብዙውን ጊዜ ፖለቲካውን ወደ ጎን ትተው የሚያከብሩት ዲሞክራሲን ነው። አሁን ግን በየቀኑ የሚታየው ከባድ የፖለቲካ መከፋፈል በዚህ የዲሞክራሲ ምሳሌ በሆነች ሀገር ሂደቱ ወለምታ ገጥሞት የጋራ መግባቢያ መድረኩን ማግኘት አስቸጋሪ የሆነ ነው።
ሰለሞን ክፍሌን እናመሰግናለን ለዘገባው። አድማጮች፣ ቀደም ብለን በመግቢያው ወደ ጠቆምናችሁ 35ኛው የሰሜን አሜሪካው የኢትዮጵያውያን ዓመታዊ የስፖርትና የባህል ፌስቲቫል ዛሬም እየተካሄደ ነው። ወደ ዳላስ እንወስዳችኋለን። ሙዚቃው ሳያሳብቅ አልቀረም። ኢትዮጵያውያን በአሜሪካ ነው ዝግጅቱ። የፕሮግራሙ አዘጋጅና አቅራቢ ታዲያ በስፍራው ይገኛል። አዲሱ አበበ በ 35ኛው የሰሜን አሜሪካውያን የኢትዮጵያውያን የኢትዮጵያውያን ዓመታዊ የስፖርትና ባህል ፌስቲቫል ላይ የሚካሄዱ ትዕይንቶችን ተከታትሏል። የኢህአፓ አንድነት በስፍራው ከተገኙትና ስብሰባዎችን ካካሄዱት ውስጥ አንዱ ነው። ቃል አቀባዩን አቶ ሰለሞን ገብረስላሴን አወያይቶ ተከታዩን አጠናቅረዋል።
ዳላስ ቴክሳስ ውስጥ ባለፈው እሁድ የተጀመረው 35ኛው በሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ በዓል ዛሬ አራተኛ ቀኑን ይዟል። የፌዴሬሽኑ ዋነኛ ዝግጅት በ31 ቡድኖች መካከል የሚደረገው የእግር ኳስ ውድድር በመሆኑ በየቀኑ 7 እና 8 ግጥሚያዎች እየተካሄዱ ከአንደኛ ዲቪዚዮን ወደ ሁለተኛ፣ ከሁለተኛ ወደ አንደኛ የሚወርዱና የሚወጡ ቡድኖች እየተለዩ መጥተዋል። ዛሬም 8 ግጥሚያዎች ይካሄዱና ተጣርተው ወደ ዋንጫ የሚቃረቡት ቡድኖች ማምሻውን ይለይላቸዋል። በዚህ ዓመታዊ በዓል ከስፖርቱ ሌላ ከሜዳው በስተጀርባ በተተከሉ ድንኳኖች የሚካሄዱት የንግድ እንቅስቃሴዎች፣ በየዓመቱ ኳሱን ተከትለው የሚደረጉ ልዩ ልዩ ስብሰባዎች የታዳሚውን ሕዝብ ትኩረት የሚስቡ ክንውኖች መሆናቸው ይታወቃል። በስብሰባዎቹ ረገድ ብዙዎቹ ከዛሬ ጀምረው የሚካሄዱ ቢሆንም የዓመታዊ ስፖርት በዓሉን ጉዞ በየ3 ዓመቱ መከተል ያላቋረጠው የኢህአፓ አንድነት ጉባኤ ግን ትናንት ከተወካይ አባላቱ ጋር ስብሰባውን አካሂዷል። የዘንድሮው ትኩረት ዋና ዓላማ ምን ነበር? የኢህአፓ አንድነት ቃል አቀባይ አቶ ሰሎሞን ገብረስላሴን አግኝቻለሁ።
አመሰግናለሁ። የዘንድሮ ዓላማዎቹም በዋነኛነት በአራት ይከፈላሉ። አንደኛው ከዚህ ቀደም እንደገለጽነው በኢትዮጵያ ውስጥ አሁን እየተካሄደ ያለውን ለውጥ እንደምንደግፍ ተናግረናል። አሁንም በዚህ ጉባኤ ይሄንን ድጋፋችንን አጽንተናል። በተጨማሪ ግን ይሄ የሚካሄደው ለውጥ ጠንካራ አለት ላይ እንዲቆምና ወደ ተቋማት ሽግግር እንዲለወጥ የብሔራዊ እርቅና መግባባት ጉባኤ ከሁሉም ባለድርሻዎች ጋር ቢደረግ የበለጠ ፋይዳ ያለውና ዴሞክራሲውን የሚያሰፋ እንደሚሆን እምነት አሳድረናል። ይህንንም አስተላልፈናል። በሁለተኛ ደረጃ ኢህአፓ ህዝባዊ ወያኔ ሓርነት ትግራይ ጋር ለረጅም ጊዜ ይተዋወቃል። በጦርነትም ተገፍቶ ከተለያዩ የኢትዮጵያ ግዛቶች እንዲወጣ የተገደደበት ሁኔታ አለ። በዚህም የፖለቲካ እስረኞቻችን፣ መዳረሻቸው ያልታወቁ አባሎቻችን እና ሌሎችም በእስር ላይ ያሉ ሁኔታቸውን በሚመለከት በተቻለ መጠን መልስ ልናገኝ የምንችልበትን መንገድ ጥረት እንድናደርግ ውሳኔ አድርገን ይህንን ግፊት እያደረግን እና ሙከራ እያደረግን ነው። በሶስተኛ ደረጃ ዋነኛ ዓላማ የነበረው ይሄን የጎሳ ፌዴራሊዝም የሚተካ አማራጭ ፌዴራላዊ አስተዳደር በኢትዮጵያ ማቅረብ አለብን እና ከሌሎች ባለድርሻዎች ጋር ለመወያያ የሚሆን ሰነድ ማዘጋጀት አለብን በሚል በዚህ የተመደቡ አባሎች ያቀረቡትን አዲስ ሀሳብ እና አዲስ አሰራር ጉባኤው ተመልክቶ ወደፊት ተሟልቶ እንዲቀርብ የሚል ውሳኔ አሳልፏል። በአራተኛ ደረጃ የተመለከትነው ኢህአፓ ከመጀመሪያዎቹ የፖለቲካ ፓርቲዎች አንዱ ነው። በዛን ጊዜ አብዮቱ በ66 ዓ.ም ሲጀመር ያነሳናቸው ጥያቄዎች ነበሩ። ህዝባዊ መንግስት፣ የዲሞክራሲ መብቶች ያለ ገደብ፣ የብሔሮች እኩልነት፣ የኤርትራ ጥያቄ በሰላማዊ መንገድ ይፈታ፣ መሬት ላራሹ፣ ፍትህ የተሞላ የሀብት አከፋፈል የሚሉ ጥያቄዎችና ድህነት ወንጀል አይደለም የሚሉ ስለነበሩ ከ40 እና ከ45 ዓመታት በኋላ እነዚህ ጥያቄዎቻችን የት ላይ ናቸው የሚለውን መርምረን ተስፋ ፍንጭ አይተናል። ለዚህም እኛም በጋራ ይህንን ለውጥ ማስቀጠል አለብን፣ እነዚህ ጥያቄዎቻችን እና የኢትዮጵያ ህዝብ ጥያቄዎች እንዲሟሉ ብለን ወስነናል።
አመሰግናለሁ አቶ ሶሎሞን። በየ3 ዓመቱ የሚካሄደው የኢህአፓ አንድነት ጉባኤ ቀደም ያለ ጉባኤውን የዛሬ 3 ዓመት ዋሽንግተን ዲሲ ውስጥ እንዳካሄደ አቶ ሶሎሞን አስታውሰው የዘንድሮው 8ኛ ጉባኤ እንደሆነም ገልጸውልኛል። የጉባኤው ተሳታፊዎችም ጠቅላላ አባላት ሳይሆኑ ከአውሮፓ፣ ከሰሜን አሜሪካና ከኦሺያና ማለትም ከአውስትራሊያና ከኒውዚላንድ የተውጣጡ ወኪሎቹ እንደሆኑ አቶ ሶሎሞን ገልጠውልኛል። አሶሎሞን አመሰግናለሁ በድጋሜ። ለማጠቃለያ እንደው አንድ ሀሳብ፣ አንደኛ በአሁኑ ወቅት ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ በጠቅላይ ሚኒስትር አብይ አህመድ የሚካሄደው የለውጥ እንቅስቃሴ ነው። በተጨባጭ እንደው ምንም እንኳን ያሁኑን ለውጥ እንደግፋለን ብትሉም በተጨባጭ ምንም ነጥቦች እንደተነሱና ምናልባት ደግሞ ብዙዎቹ ወደ ኢትዮጵያ ሄደው ለውጡን ለማገዝ ቁርጥ ሀሳብ እንዳደረጉ ይታወቃልና በእናንተ በኩል ወደ ኢትዮጵያ ገብቶ የመስራት ሁኔታ እንዴት ነው የተነሳው? እሱን ቢነግሩኝ በዚህ እናጠቃላለን።
በጣም ጥሩ። ከዚህ ቀደም የነበረው የትግላችን መስመር ህዝቡን ያማከለ የትግል ስልት የሚል ነበር። አሁን በዚህ ጉባኤ ላይ እና ከዚህ ለውጥም ጋር ከድጋፍ በተጨማሪ እና ባሻገር የትግል ስልታችን ሙሉ በሙሉ ሰላማዊ ነው የሚል ውሳኔ አድርገናል። ይህም እንግዲህ የሰላማዊ ትግል ሊካሄድ የሚችለው ሀገር ቤት ነው እና ይህን የትግል ለውጥ ካደረግን አባሎቻችን ከመከሩበት በኋላ የምንመክርበት ጉዳይ ይሆናል ማለት ነው።
መልካም፣ በጣም አመሰግናለሁ። አድማጮች፣ ሌሎች ህዝባዊ ስብሰባዎች ይቀጥላሉ። በተለይ ከዛሬ ጀምረው ብዙዎቹ ይካሄዳሉ። ለመከታተል እሞክራለሁ። በስፖርቱም በኩል ሌሎች ውድድሮች መኖራቸውን ቀደም ሲል ጠቅሻለሁ። ዋና ዋናዎቹ ደግሞ በሌላ ዝግጅቴ እመለስባቸዋለሁ። ለአሁኑ በዚሁ ላብቃ። ሰላም።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዛሬ ዩናይትድ ስቴትስ የልደት ቀኗን የምታከብርበት ዕለት ነው። እንደ አውሮፓ አቆጣጠር በ1776 ዓ ም 13 የብሪታንያ ቅኝ ግዛቶች ከብሪታንያ ተገንጥለው ነጻነት ያወጁበት ዕለት ነው። 13ቱ ቅኝ ግዛቶች ነጻነት ያወጁባቸው ብዙ ውስብስብ ምክንያቶች እንዳሉ ዋናው የነጻነቱን አዋጅ የቀመሩት ቶማስ ጀፈርሰን ተናግረዋል። ብዙ በደሎችና የማዋከብ ተግባሮች ይፈጸሙባቸው እንደነበርም አክለው ገልጸዋል። ቅኝ ግዛቶች ብሪታንያ ትፈጽምብን ነበር ከሚሏቸው በደሎች መካከል በምዕራብ አሊጌኒ ተራራዎች ምንም አይነት እንቅስቃሴና ሰፈራ እንዳይደረግ የሚያግደው የብሪታንያ ሕግ፣ ለዓመታት ያህል በተካሄደው ጦርነት የተራቆቱትን የብሪታንያ ባንኮችን ለመሙላት ሲሉ ቀረጥ እንዲከፈል መደንገጋቸው የሚሉት ይገኙባቸዋል። ከሁሉም በላይ ያስቆጣቸው ግን ለንደን ባለው የብሪታንያ መንግስት በሚወጡት በመቶዎች በሚቆጠሩ ህጎች ውስጥ የመወሰን መብት የሌላቸው መሆኑ ነው። በአብዮታዊው ጦርነት ጊዜ ይሰማ የነበረው የውክልና መብት የማይሰጥ ቀረጥ የሚለው መሪ ቃል የቅኝ ግዛቶቹን የምሬት ድምፅን በሚገባ አስተጋብቷል። ቶማስ ጀፈርሰን የነጻነቱን አዋጅ ባቀነባበሩበት ወቅት በህዝቡ ስልጣን መሰረት ነጻ ሀገር የሆነችው ዩናይትድ ስቴትስ ራሳቸውን ከሚያስተዳድሩት ከውጭ ሀገራት ጋር ውህደት ከሚፈጥሩትና እንደ ልባቸው በንግድ ስራ ውስጥ ከሚገቡት የአውሮፓ ሀገሮች ጋር እኩል ትሆናለች የሚል ሀሳብ አቅርበዋል። ጀፈርሰን አያይዘውም ሁሉም ሰዎች ሲፈጠሩ እኩል ናቸው፣ ስለሆነም የመኖር የነጻነትና የመደሰት የተፈጥሮ መብት አላቸው የሚሉ ሀረጎችን አክለውበታል። እነዚህን መብቶች ማስከበር የመንግስት ኃላፊነት ነው። መንግስት ስልጣን የሚያገኘውም የሚያስተዳድራቸው ሰዎች ፈቃድ የመሆኑ ጉዳይ ወሳኝ ነው የሚልም አክለዋል። ይህ ሀረግና ውክልና የማይሰጥ ቀረጥ የሚለው መሪ ቃል የብሪታንያን መንግስት በቀጥታ የሚገዳደር በመሆኑ ቅኝ ገዢዎቹን አስቆጥቷል። ዛሬ ታዲያ የነጻነቱን አዋጅና መተክሎችን በማሰብ እናከብራለን። ዕለቱ የአብዮታዊ ጦርነት መጀመርን መዝግቧል። ከሰባት ዓመታት ግጭት በኋላ በዩናይትድ ስቴትስ ውልደትና በአዲስ የነጻነት ዘመን ህላዌ አክትሟል። በአሁኑ ወቅት የሰዎች የእኩልነት መብትና የግለሰቦች ደስታ ብቻ የመንግሥት ሕጋዊ ጉዳዮች እንዲሆኑ እውቅና አግኝተዋል ሲሉ ቶማስ ጀፈርሰን አስገንዝበዋል በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች በተለያዩ ርዕሰ ጉዳዮች ዙሪያ ያተኮሩ አስተያየቶቻችሁ ደርሰውናል፣ በርካቶችም ናቸው። ታዲያ በኢትዮጵያ በተለያዩ እስር ቤቶች በእስር ላይ ሳሉ እጅግ ለከፋ ስቃይና እንግልት የተዳረጉ በቅርቡ የተፈቱ እስረኞችን በአሜሪካ ድምፅ ታሪካቸው የቀረበውን ተከታትላችሁ ለመርዳት እንሻለንና አድራሻቸውን ስጡን ስትሉ የእስረኞቹን አድራሻ የጠየቃችሁንም አድማጮች በርካቶች ናችሁ። ታዲያ አድራሻቸውን ለመስጠት የእናንተን አድራሻ ማግኘት ይፈልጋልና አድራሻችሁን በኢሜይልም ሆነ በስልክ ለአሜሪካ ድምፅ ብትልኩ ሰዎቹን ለመርዳት እንደፈቀዳችሁ ትችላላችሁ። አድማጮች ለምሽቱ ያዝነውንም በዚሁ ልናጠናቀቅ ነው።
ለዛሬ የተሰናዳው የአንድ ሰዓት ፕሮግራም በዚህ ላይ ያበቃል። አስተናጋጆቻችሁ ቆንጅ ይታየና
አሉላ ከበደንን፣ አቀናባሪያችን ብርሃን ኃይሉ፣ ከተተኪው የስርጭት መሐንዲስ ቫስኮ ቫለሪና ከዋና አዘጋጇ ትዝታ ብላቸው እንዲሁም ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን።
ነገ ሐሙስ ከምሽቱ በሶስት ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። የትግርኛ ስርጭት ይቀጥላል። አሁን በእኛ በኩል ደህና ደሩ።